የፕሬስ ነጻነትና ጋዜጠኝነት በኢትዮጵያ እሸት አገባ ትኩረት ያደረገበት የተከታታይ ክርክር ጭብጥ ነው። በአስቸኳይ ጊዜ አዋጅ ማግስት በኢትዮጵያ የታዩትን ሁኔታዎችና በፕሬሱ ላይ ያሳደሩትን ጫና ቀድሞኑ ከነበሩ አዝማሚያዎች ጋር በመመርመር የተጀመረው ክርክር የመጨረሻውን ክፍል ለምሽቱ ይዞ ቀርቧል። ተሳታፊዎች የሰንደቅ ጋዜጣ ምክትል ዋና አዘጋጅ ፋኑኤል ክንፉ ከአዲስ አበባና የዋዜማ ራዲዮ ዋና አዘጋጅ አርጋው አሽኔ ከዩናይትድ ስቴትስ ዳላስ ከተማ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ሳምንት እልባት ካደረገበት ይነሳል።
ቀደም ባለ ክርክራችሁ አንስታችሁት የነበረ ነገር ግን በፕሮግራም ያልተስተናገደ ሐሳብ እንደ ጋዜጠኛ የፖለቲካ አቋም ሊኖረኝ አይገባም የሚል ሐሳብ እንዳለ ፋኑኤል ጠቅሷል። አርጋው እሱን መልስ አሁን የተነሱትን ነጥቦች አካተብት መልስ።
ጥሩ። የጋዜጠኛ የፖለቲካ አቋም በተመለከተ ጋዜጠኛ ተመልኝ ነው። እንደ አንድ ዜጋ የራሱ የፖለቲካ አቋም ሊኖረው የፖለቲካ ፓርቲ አባል ሊሆን ይችላል። አንድ ጋዜጠኛ የሚመዘንበት የሚሰራው ዘገባ ወይም የሚሰጠው ትንታኔ ምን ያክል እውነታውን ያንጸባርቃል፣ ምን ያክል ለእውነቱ ቅርብ ነው በሚሉ መመዘኛዎች ነው። ያ ጋዜጠኛ ግን የራሱ የፖለቲካ አቋም የፖለቲካ ፓርቲ አባልነትን ጭምር ሊኖረው ይችላል። ግን ወደ ጋዜጠኝነት ስራው ሲመጣ ያንን የፖለቲካ ፓርቲ አባልነቱን እንደ መሳሪያ ተጠቅሞ በጋዜጠኝነት ውስጥ የፓርቲ ስራ የሚሰራ ከሆነ ያኔ ችግር መሆን ይጀምራል። ይህ እንግዲህ በሚዲያ ውስጥ በሚኖር የኤዲቶሪያል የቁጥጥር ዘዴ የሚደረግ ነው የሚሆነው። እንደሚታወቀው በፖለቲካ አቋማቸው የሚታወቁ የሚያምኑበትን የፖለቲካ አቋም የሚያንጸባርቅ ዘገባዎችን የሚሰሩ ዘገባዎቻቸውን ስናነብ በተለይ የዚህ ፓርቲ ደጋፊ ወይም የዚህ ፓርቲ አባል ነው የምንላቸው ሰዎች አሉ። ይሄ በምዕራቡ ማለትኝነት ውስጥ አለ፣ ቤትም ይኖራል። እና የፖለቲካ ፓርቲ አባልነት መሆን አለመሆን እንደ ትልቅ ችግር መታየት የለበትም፣ መብትም ጭምር ነው ለጋዜጠኛው እንደ አንድ ዜጋ። ግን የፕሮፌሽናል ስታንዳርዶች አሉ። በዓለም ላይ ብዙ ዓመታት ወደ 100 ዓመት በላይ ያስቆጠረ የጋዜጠኝነት አንዱ የገለልተኝነት መስፈርት ነው እና ብዙ ማወዛጋቢ የሚሆንበት ነገር አይታይም። በጋዜጠኛ የፖለቲካ ፓርቲ አባልነት ወይም ደጋፊነት አንጻር ያለው ክርክር ወደ ሌላኛው ጥያቄ ለኢትዮጵያ የወደፊት እድገት ምንድን ነው መደረግ ያለበት? ወደፊት ወዴት ነው መሄድ ያለብን? ከዚህ አሁን ካለንበት መውጣት ነው። አንደኛው የመፍትሄ ሀሳብ በስልጣን ላይ ያለው መንግስት መቀየር አለበት። ወይም ኢህአዴግ እያለ ኢህአዴግ በሚከተለው ፖሊሲ ፓርቲው በቆመባቸው አላማዎች ወይም ደግሞ ፓርቲው አምንበታለሁ በሚለው የርዕዮተ ዓለም ትንታኔ መሰረት ኢትዮጵያ ውስጥ የነጻ ፕሬስ ወይም ደግሞ የፕሬስ ስራ በነጻ ሊካሄድ የሚችልበት ነው ብዬ አላምንም። ስለዚህ አንዱ እሱ ነው፣ አንዱ ቅድመ ሁኔታ ነው። ይሄ ኢህአዴግ አሁን ባለበት ሁኔታ የፕሬስ ስራ መስራት አስቸጋሪ ነው። ወይም ደግሞ ኢህአዴግ የሚፈቅድ ርዕዮተ ዓለማዊ አቋምም የለውም። በተለያዩ ሰነዶችም ደጋግሞ እንዳሳይም በበለጠ እንዳሳይ
ዶክመንቶችን ቢጠቀሱ ጥሩ ነው። ጀነራል ዶክመንት ላይ ነው የሚለውን ለምሳሌ ግልጽ የሆነ ርዕዮተ ዓለማዊ ፖለቲካ ትንታኔ ያላቸው ብዙ ሰነዶች አሉ ነው የማውቀው።
አርጋው
ኢህአዴግ ከሰጣቸው በርካታ የትንታኔ ሰነዶች ውስጥ መጥቀስ ይቻላል። በ1995 ዓ.ም የወጣው የፓርቲ ሰነድን መጥቀስ ይቻላል። ሌሎችም ውስጣዊ የድርጅት ጽሁፎችን የተለያዩ ጽሁፎችን መጥቀስ ይቻላል። ዋናው ነገር ምንድን ነው? ድርጅቱ በኢትዮጵያ ውስጥ የአውራ ፓርቲ ሀሳብና የአውራ ፓርቲ የበላይነት በደንብ ነግሶ አገሪቱን በትንሹ ለግማሽ ምዕተ ዓመታት በልማት ጎዳና ወደፊት በኋላ ነው እና ይሄ የነጻ ፕሬስ የሚለው በምዕራቡ ዓለም ያለው ሀሳብ የቅንጦት መሆኑን ኢትዮጵያ ካለችበት ችግርም የሚያወጣ ሳይሆን ጎታች መሆኑን በተለይም ኢትዮጵያ የብዙ ብሔሮች ሀገር በመሆኗ ምክንያት የሚዲያ አብዛሃነት ጎታች መሆኑንና ወደ ችግርም የሚወስድ መሆኑን በተለያዩ ጽሁፎች ተንትኗል። ይህንን የሚፈልግ ሰው የኢህአዴግ ድርጅት ነገርም የተወሰኑት አሉ፣ እዛም ላይ መመልከት ይቻላል። ይሄ ነው አንዱ። ይሄ አስተሳሰብ በራሱ አደገኛ ነው። ምክንያቱም መንግስትን የሚተቹ የተለየ ሀሳብ የሚያቀርቡ የህትመት ውጤቶች፣ የሚዲያ መገናኛ ብዙሀን ይዘቶች እንደ ችግር እንዲታዩ ወይ ደግሞ እንደ አደናቃፊ እንዲታዩ ያደርጋል። በዚህ ምክንያት በከፍተኛው ባለስልጣን እስከ ተራው ካድሬ ድረስ አገሪቱ ውስጥ ጋዜጠኞችን እንደ ጠላት፣ የሀገር ጠላት አድርጎ ዝንባሌና አስተሳሰብ እያደገ የመጣው በዛ ምክንያት ይመስለኛል። የልማት ጉዳይ ዘገባ መደረግ አለበት። አዎ፣ በጣም ያስፈልጋል። ግን መንግስት መተቸት አለበት፣ ሌሎች ሀሳቦችም መቅረብ አለባቸው። ይህንን ለማስተናገድ የሚችል የውት አለማዊ እና ድርጅታዊ ዝግጅትም ፍላጎትም ጭምር የለውም ያደግ። ስለዚህ ይሄኛውን እሱ ማየት ተገቢ ነው። ሁለተኛው ግን ኢህአዴግ ባለበት ሁኔታ በኢትዮጵያ እንዲሻሻል ምን መደረግ አለበት የሚለው ኢትዮጵያ ውስጥ የሚደረግ ማናቸውም የፖለቲካ ድርድር ወይም የፖለቲካ ማሻሻያ ሪፎርም ነገር የሚደረግ ከሆነ መገናኛ ብዙሃን ጉዳይ አንድ ትልቅ ጉዳይ ሆኖ መታየት አለበት። የመገናኛ ብዙሃን ጉዳይ ሆቴል እንደመክፈት አይደለም። ይሄን ያህል ባለ አራት ኮከብ ሆቴሎች እንዲሰሩ ፈቃድ ሰጥቻለሁ ብለን እንደምናቀርበው አይደለም። የሚዲያ ጉዳይ ምን ያህል የተለያዩ ሐሳቦችን አሰናገድን ነው። ምን ያህል በነጻነት የመገናኛ ብዙሃን ስራቸውን መስራት የሚያስችሉበት ሁኔታ ፈጠረን በሚል ነው መለካት ያለበት። በቁጥር አይደለም። አዎ ኢትዮጵያ ውስጥ አሁን ፈቃድ ማግኘት ይቻል ይሆናል። በርግጥ ፈቃድ ማግኘትም አንዳንድ ጊዜ ውስብስብ ነገሮች አሉት። አንድ ሰው ሄዶ ጋዜጣ ላሳትም ነው ብሎ ፈቃድ ሊያገኝ ይችላል። ይህ በኢትዮጵያ ውስጥ የነጻ ሚዲያ መኖርን አያሳይም። ጋዜጣው ስራ በሚሰራበት ጊዜ ስራውን ለመስራት የሚያስችሉ የመረጃ መሰብሰብ፣ መረጃውን ማሰራጨት የመሳሰሉ ነገሮች በነጻነት ማድረግ ይችላል ወይ? በሚሰራው ስራ ምክንያት ደግሞ እስር ቤት አይገባም ወይ የሚሉ መጠቀስ አለባቸው። እኔ የኢትዮጵያ ፕሬስ ነጻነት ጉዳይ በጋዜጠኞች መታሰር ብቻ አይደለም ማለት ለኢንፎርሜሽን አክሰስ አለን ወይ? ለኢንፎርሜሽን በሩ ክፍት ነው ወይ? አንፈራም ወይ የሚለውን መመልከት አለብን።
በቀጥታና በነጻነት መጠየቅ ይቻላል ወይ? በኩል ስፍራ ሰጥቷለው ጋዜጠኛ መንቀሳቀስ መዘገብ ወይም የመጻፍ ነጻነት ብቻ አይደለም ነው የምትለው?
በትክክል ነው። እሱ ነው አንደኛው። ሌላው ሊደረግ የሚገባ አንድ ነገር ቢኖር የጋዜጠኛው የራሱ ችግሮች። ኢትዮጵያ ውስጥ ጥሩ ጋዜጠኛ ፈልጎ ማግኘት በጣም ከባድ ነው። ይሄ የሆነበት ምክንያት ሀገሪቱ በዚህ በነጻ ፕሬስ ታሪክ ያላት በጣም ዝቅተኛ የሆነ ታሪክ እና በተለይም ደግሞ ልምድም የለንም፣ ምሳሌ አድርገን የምንጠቅሰውም ነገር የለም እና ለረጅም ዓመታት የከረመው የዚህ በዚህ በሙያው ዙሪያ ያሉ ችግሮች ተደራርበው የላቀ ሙያተኝነትን ሊያበረታቱ የሚችሉ ሁኔታዎች አልተፈጠሩም። እንደለም በጣም በአስቸጋሪ ሁኔታ ውስጥ ስራቸውን የሚሰሩ ጋዜጠኞች አሉ። ባልተለጠኑበት በተገቢው አቅርቦት ባልተደረገበት ሁኔታ ስራቸውን ሰርተው አገልግሎት ለመስጠት ሲሞክሩ የነበሩ እየሞከሩም ያሉ ይኖሩ ይሆናል። ይሁንና ግን ስልጠና፣ ሌሎች ነገሮች መደረግ አለባቸው። ይሄ ደግሞ ጋዜጠኛው በራሱ ተደራጅቶ የሚያደርገው በዋነኝነት በመንግስትና በሌሎች አካላትም ድጋፍ ይህንን ነገር ለማጠናከር የሚሞከርበት ቢሆን የኢትዮጵያን ፕሬስ በመጠኑም ቢሆን ወደፊት ሊያራምደው ይችላል። ይሄ እንግዲህ ከፖለቲካ ማዕቀፉ ባሻገር ያለ ነገር ነው። ይሄም ሊሆን የሚችለው በሀገሪቱ ውስጥ የፕሬስ ስራን ሊያሰራ የሚችለው ካመነንም ማለት ነው።
መልካም። ፈታፈታ አድርገን እንድናይ የሚፈልጉ በርከት ያሉ ጥያቄዎችን የሚያነሱ ጭብጦች አንስተሃል አድርጋው። ኢህአዴግ በባህሪው ነጻ የሆነ መገናኛ ብዙሃን የሚፈቅድበት ሁኔታ የለም ብለህ፣ ከዛ ባሻገር ግን ሊደረጉ የሚችሉ የፖለቲካ ለውጦች የመገናኛ ብዙሃንን ዋና ትኩረት አድርገው አንዱ አካል አድርገው የለውጡ ሁኔታ ሲመቻች ነው ብለሃል። ፋኑኤል የበኩሉን እንዲል ላስቀድም። ፋኑኤል
አመሰግናለሁ። እዚህ ጋር አንድ ግልጽ ነገር ማስቀመጥ፣ አርጋው መጀመሪያ የተናገረው በፕሪንስፕል ደረጃ ምንድን ያለው ጋዜጠኝነት ጋዜጠኛ ሆነ ስታካሄድ፣ ፖለቲከኛ ደግሞ እንደ ማንም ዜጋ ፖለቲካ መብትን ይዘ ስትንቀሳቀስ ተለይተው መቀመጥ አለባቸው ለሚለው መቶ መቶ ነው የምስማማው። እንደዚህ አይነት ኤንቫይሮንመንት የመፍጠር የእያንዳንዳችን ኃላፊነት ውስጥ አድርጌ ስባለሁ ልዩነት የለኝም። ልዩነቴ ምንድን ነው? አርጋው የመጀመሪያው ቅድመ ሁኔታ ኢህአዴግ መቀየር አለበት ነው። አንደኛ አንድ መንግስት የሚቀየረው የአንድ መንግስት ክንውን በአጠቃላይ ሲታየው ከነጻ ፕሬስ ጋር ብቻ የተያያዘ ተደርጎም ሊወሰድ አይችልም። ግን አሁን አርጋው ባስቀመጠው ቅድመ ሁኔታ እኔ አርጋው እንደ ጓደኛ ምከረኝ ቢለኝ በጋዜጠኝነት የእሱ ፍላጎት አይሳካ። አሁን አጠቃላይ የፖለቲካል ኃይሉና አካልን የመቀየር ፍላጎት ላይ የደረሰ አካል ወይም እቺ አገር በተጨባጭ ይሄ ስርዓት መቀየር አለበት ብሎ ያመነ አካል ጋዜጠኛ አይደለም የሚሆነው። አንድ ራሱ በሚያስበው አስተሳሰብ ሰዎች አስተባብሮ መደራጀት እና መታገል ወይም የእሱን ፍላጎት ሊያሳኩ ከሚችሉ የተደራጀ የፖለቲካ አካሎች ጋር በመቀናጀት ስርዓቱን የማሳደግ የማስወገድ ስራ ውስጥ ነው። ያ ደግሞ የጋዜጠኝነት ሚና አይደለም። ግን እሱ ከደረሰበት ትንታኔ እኔ እዛ ደረጃውን ብደርስ አድርገውን ድርጅት ነው የፈልገው፣ ጋዜጠኛ ልሆን አልሞክርም። ስለዚህ መታየት ያለበት ለዚህ ነው። ያ ትልቅ ስራ የሚፈልግ መሄድስ አለመሄድ ያስፈልጋል አያስፈልግም፣ እሱ ራሱን የቻለ ብዙ ክርክር ነው። ጋዜጠኛ ግን ማን ነው? እኔ የምለው ቅድም ጥግ ያደረጉኛል ኮርነር ያደረጉኛል እያለ ገዢ ፓርቲው ከመጀመሪያው ጋዜጣ መስራት ጀምሮ የሚያደርገውን ትንታኔ ከልስና እኛም ወደ መሀል መተን እሱንም እንደ አንድ የፖለቲካ ተጫዋች ወይም ሜዳው እንደተፈቀደለት አድርገን ቆጥረን ከሌሎች ፓርቲዎች ጋር እኩል የዘገባም የተቋሙም የድጋፋቸውን ሰዎች ድምፅ እያመጣን በእኩሌታ ብናስተናግድ ያን ነገር እድል እናገኛለን ያልኩትን ኢሚዲየት ግን ቅድመ ሁኔታ እሱ መወገድ አለበት ከተባለ ለእኔ እዛ ፖዚሽን ላይ ወይም እዛ ትንታኔ ላይ ሰው ደርሶ ግር ጨብጦ ነፃ ወይም ይችላል ላይሆን ይችላል ኢንዲፔንደንት ሆኖ ይሰራል ለማለት ለኛው ለመቀበል በጣም አደገኛ። ምክንያቱም ተጨባጭ ሁኔታ በራሱ ምልከታን ግንዛቤ አርጋው እዚህ ደረጃ ከደረሰ ጋዜጠኝነቱ የሱ ፍላጎት መቼም አያሳካም ብዬ ነው ማምነው። እና በዛ ደረጃ ቢታይ
አርጋው።
አዎ እኔ ጋዜጠኝነት መንግስትን ለመጣል መሳሪያውን ያገለግላል ብለው ከሚያምኑት ውስጥ አይደለሁም። ዞሮ ዞሮ ኢህአዴግ በራሱ ምክንያት ሊወድቅ ይችላል። እንደ ኢህአዴግ ያለ ስርዓት አፋኝ ስርዓት ከመሆኑ እና ከአፋኝነት ባህሪው በመነሳት ሌላ ሶስተኛ አካል ወይም ሌላ ተቀናቃኝ አካል እንኳን ባይነካው በራሱ ምክንያት ቀውስ ውስጥ ገብቶ ሊወድቅ ይችላል። አንድ ጋዜጠኛ ግዴታ ያንን መንግስት እንዲወድቅ ኮንትሪቢዩት ማድረግ እዛው ስለተሳተፈ አይጠበቅም። እኔ እንዳንድ አስተያየት ሰጪ ኢትዮጵያ ውስጥ የስርዓት ለውጥ ኢህአዴግ ስሙ ስለጠራ ኢህአዴግ ሌላም ስርዓት ቢሆንና የኢህአዴግ አይነት ባህሪ ቢኖረው ረሴም ነው ለኔ። አፋኝ ስርዓት ስለሆነ ይሄ አፋኝነቱ መቅረት ሲለው ስርዓቱ ሲቀየር ነው። ስርዓቱ የሚቀየረው ብዙ መንገድ ሊሆን ይችላል። እሱን እኔ መተንተንም አልችልም። የኔ ምርጫ የትኛው ነው እሱም ሌላ ጉዳይ ነው። ዞሮ ዞሮ ኢህአዴግ ከስልጣን ከተነሳ ያ ሌላ ጉዳይ ነው የሚባል ነገር የለም። ኢህአዴግ ከስልጣን ላይ ከተነሳ ሌላ ስርዓት የሚተከል ከሆነ ሌላ ሁሉንም ያካተተ ኢትዮጵያ ውስጥ ዴሞክራሲያዊ ስርዓትን ይዞ የሚመጣ የተለያዩ ድምጾችን መስማት ትዕግስት ያለው ስርዓት ከመጣ ሁሉንም ሰው ሊያስተናግድ ይችላል። ይሄ ምንም የዛን ያክል አወዛጋቢ አይደለም። ከዛ በተረፈ የኢህአዴግ አለመውደቅ የጋዜጠኛ መሆን እና አለመሆን ቅድመ ሁኔታ ተደርጎ መቀመጥ የለበትም። የትኛውን ስርዓት ልንወደው ላንወደው እንችላለን። ለምሳሌ ኢህአዴግ መቀጠል የሌለበት ምክንያቶች አሉኝ። እኔ ምክንያቶችም የዚህ ውይይት ትኩረት አይደለም እንጂ በዝርዝር ማብራራትም እችላለሁ። ግን የማይቀጥልባቸው ምክንያቶች አሉ። ይህ ዲሞክራሲያዊ ያልሆነ ባህሪው አፋኝነት ስለሆነ፣ ያ ደግሞ የፕሬስ ስራን የሚያውክ ስለሆነ፣ በኢትዮጵያ ውስጥ ያሉ የተለያዩ የሀሳብ ብዝሃነቶችን የተለያዩ በብሔር በቋንቋ ያለውን በሙሉ አካቶ መያዝ የሚችል እውነተኛ ዴሞክራሲ ስርዓት መምጣት አለበት። ያ ስርዓት ከኢህአዴግ ውስጥ ሊወጣ ይችላል። ሪፎርም በምንለው ወይም ደግሞ ማሻሻያ በማድረግ በምንለው እሰየው ከተቻለ፣ ይህንን ከቻለ ኢህአዴግ ማድረግ ከቻለ፣ በሌሎች ኃይሎችም ተገፍቶ መደረግ ከተቻለ ይሄ ጥሩ ዘዴ ነው። ጥሩ አማራጭ ነው፣ አንዱ ነው። ይሄ ካልሆነ ደግሞ ኢህአዴግ መሄድ አለበት ነው። የኔ አቋም ይሄ ነው።
የመጨረሻውን ጥያቄ ላንሳ። አሁን ከምትከራከሩበት ወይም ካቀረባችኋቸው ሀሳቦችም ጋር ይዛመዳል። ጥሩ ጋዜጠኛ እንዳይኖር አሁን ያሉት ሁኔታዎች የስርዓቱ ጠባይ ራሱ ረድቷል፣ ጥሩ ጋዜጠኛ እንዳይወጣ አድርጓል የሚል ሀሳብ ወርወርሃል አርጋው። የጋዜጠኝነትንም ሚና ምንነት ይመለከታልና በሁለታችሁ የክርክር ሀሳቦች ውስጥ እንኳን የዛን የጋዜጠኝነት ሚና ምንነት በተለያየ መንገድ አይታችኋልና ከችሎታ ከክህሎት ባሻገር ጥሩ ጋዜጠኛ ማን ነው? ጥሩ ጋዜጠኝነትስ መቼ ነው ተገኘ የሚባለው? የክርክራችሁ መቋጫ እናድርገው። ፋኑኤል፣
ጥሩ ጋዜጠኛ የምለው እኔ ለህግ የበላይነት የተገዛና በማንኛውም ስራ ሁኔታ የህዝብን ጥቅም ማስቀደም የሚችል ጋዜጠኛ ከተገኘ፣ በተለይ ደግሞ በእውቀት ላይ የቆመ ጋዜጠኝነትን ሁልጊዜ ለማረጋገጥ ከስር ከስር ራሱን እያበቃ የሚሄድ ጋዜጠኛ ቢገኝ ለእኔ መልካም ጋዜጠኛ ነው እየወስደዋለሁ።
አርጋው፣
በአመዛኙ በፋኑኤል ሀሳብ እስማማና እንግዲህ አገሩን የሚወድ ጋዜጠኛ ጥሩ ጋዜጠኛ ነው ብዬ አምናለሁ እኔ አንደኛ። ከዛ ባሻገር ለእውነቱ የቀረበ ጋዜጠኛ ደግሞ የተሻለ ጋዜጠኛ ነው፣ ወደ እውነቱ የቀረበ።
እውነት የማትጨበጥ ናት ይባላል በጋዜጠኝነት ሙያ። ያለ ጥርጥር የኔንም ሀሳብ ባክል እውነትም መፈለግና ለዛ እውነት መገዛት ትልቁ ስፍራ ይመስለኛል። ምናልባትም ለሚቀጥሉ ውይይቶች ጭምር መልሼ እንደማገኛችሁ ተስፋ አድርጋለሁ። ፋኑኤል ክንፉ፣ አርጋው አሽኔ እንግዶቼ፣ በድጋሚ ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ።
አሉላና እንግዶቹን ፋኑኤል ክንፉንና አርጋው አሽኔን እኛም እናመሰግናለን። ጥሩ ክርክር ነበር።
እንደዚሁም አድማጮቻችንም እንዲሳተፉ በዚሁ እንጋብዛለን።